የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከመስተማችሁ ጉዳዮች መካከል የጥምቀት በዓል በመላው ዓለም በሚኖሩ ኢትዮጵያውያን ዘንድ ሲከበር ውሏል። ባሉ ከደመቀባቸው የኢትዮጵያ ከተሞች አንዷ በሆነችው ደሴ የተገናኙ ወጣቶች ደግሞ ቀኑን በደግነት አሳልፈዋል።
መንገር ላይ ወድቀው ለጥምቀት በዓል ስንመጣ በአጋጣሚ ስናያቸው እናቶቻችን ናቸው ያሳደጉናቸው። እነዚህን በማያታችን በጣም አዘን
የሰማነው ፍቅሩ ጽጌን ነው። የጥምቀት አጋጣሚ የፈጠረው የአገር ግዛት መረዳጃ ማህበር ምክትል ሊቀመንበር ነው። ሙሉ ጉዳዩ በመሽቱ ይደመጣል። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያንም በዓሉን ሲያከብሩ ውለዋል።
በዓሉ ድባቡ በጣም ደስ ይላል። ሁሉም ሰው የሀበሻ ቀሚስ ለብሶ የሀገር በዓል ህፃኑም ትልቁም በቃ ልክ እንደ ኢትዮጵያ አይነት በዓል ደስ የሚል የኢትዮጵያ አይነት ስሜት ባለው በዓል ነው እያከበርን ያለ ነው። በጣም ደስ ይላል።
በዩናይትድ ስቴትስ ሎስ አንጀለስ ከተማ ካገኘናቸው የባሉ ተሳታፊዎች አንዷን ነው የሰማነው። ከባሉ ወጣ ያሉ ጉዳዮችንም እናነሳለን። በመስተንግዶ ሀብታሙ ስዩም አብሬያችሁ አመሻለሁ። አሁን አጫጭር የዓለም ዜናዎችን ኤደን ገረመው ታስተማናለች።
በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ ከተመዘገበ ወዲህ የመጀመሪያው የሆነው የኢትዮጵያ የጥምቀት በዓል በተለያዩ የአገሪቱ አካባቢዎች በልዩ ድምቀትና ስነ ስርዓት ተከብሯል። በተለይም ወደ 2 ሚሊዮን ሰዎች እንደተሳተፉበት የተገለጸው የጎንደር የጥምቀት በዓል የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ፣ ቀዳማዊት እመቤት ስናሽ ታያቸው፣ የኤርትራ የልዑካን ቡድንና በርካታ ዓለም አቀፍ ቱሪስቶች የተገኙበት ሆኖ ነው የተከበረው። ፕሬዝዳንት ሳህለወርቅ ዘውዴ ባስተላለፉት መልእክት ቅርሶችን ጠብቆ ማቆየት እንደዚህ ለዓለም አቀፍ ዕውቅና እንደሚያበቃ መላክቷል። ይሁንና በዚህ በጎንደር የጥምቀት በዓል አከባበር ላይ ለእመመናን መቀመጫ ተብሎ የእንጨት ርብራብ የተሰራው የእንጨት ርብራብ መደርመሱን ተከትሎ የ12 ሰዎች ህይወት ማለፉንና ከመቶ በላይ ሰዎች ቀላልና ከባድ ጉዳት መድረሱ ታውቋል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ 3 ሰዓት በኋላ በሚኖረው የመጽሔት ፕሮግራም ላይ ይደመጣል። አስቴር ምስጋናን አዘጋባውን ያደረሰችን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ ወንጀል ሳልፈጽም ታስሬያለሁ ብለው ሲወተወቱ በቆዩበት የግብጽ ወህኒ ቤት ውስጥ ህይወታቸው ባለፈው አሜሪካዊ ጉዳይ ለግብጹ ፕሬዝዳንት ቁጣቸውን ገለጹ። ሚስተር ፖምፔዮ የግብጹን ፕሬዝዳንት አብዱል ፈታህ ኤልሲሲን ትላንትና እሁድ በርሊን ላይ በተካሄደው የሊቢያ ሰላም አቀፍ የመሪዎች ጉባኤ ጎን ሲያነጋግሩ ግለሰቡ ላይ የደረሰው ትርጉም የሌለው አሳዛኝ ህልፈት ማለታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ አስተውቋል። ፖምፔዮ በግብጽ ወህኒ ቤት ለረጅም ጊዜ በረሃብ አድማ ላይ ቆይተው ባለፈው ሳምንት ያረፉት የ54 ዓመቱ ሙስጠፋ ቃሲምን ጉዳይ በተመለከተ የሰጡት ጠንካራ አስተያየት የዩናይትድ ስቴትስ መንግስት ጉዳዩን ከፍተኛ ትኩረት እንደሰጠው ያመለክታል ተብሏል። ኒውዮርክ ሎንግ አይላንድ ነዋሪው የመኪና መለዋወጫ ነጋዴው ሙስጠፋ ቃሲም ግብጽ ውስጥ የታሰሩት እንደ አውሮፓውያን አቆጣጠር በ2013 ዓ.ም በወቅቱ በሀገሪቱ በተካሄደው የእስላማዊ ተቃውሞ ሰልፍ በኃይል ለመበተን የጸጥታ ኃይሎች በወሰዱት እርምጃ መሆኑ ተገልጿል። ሟቹ 15 አመት እስራት የተፈረደባቸው ሲሆን ከወንጀል ንጹህ እንደሆኑ ሲናገሩ ቆይተው ነው ባለፈው አመት የረሃብ አድማ አስከትሏል። በፕሬዝዳንት ኤልሲሲ መንግስት ስር ያለው የሰብአዊ መብት ይዞታ ቢያሳስባትም የጸጥታና የዲፕሎማሲ ግንኙነቷን ያዳበረችው ዩናይትድ ስቴትስንም አስከፍቷል። ተሟጋቾችና የውጭ ጉዳይ ኤክስፐርቶች የትራምፕ አስተዳደር ለግብጽ የሚሰጣትን ብዙ ሚሊዮን ዶላር የጸጥታ እርዳታ በማቋረጥ እንዲቀጣት ሲያሳስቡም ቆይተዋል። የቻይናው ግዙፉ የቴሌፎን ኩባንያ ህዋዊ ከፍተኛ ስራ አስፈጻሚ ለሌላ ሀገር አሳልፎ መስጠትን ጉዳይ የሚሰማው የፍርድ ቤት ችሎት የመጀመሪያ ደረጃ ሂደት ዛሬ በቫንኩቨር ካናዳ ይጀመራል። ጉዳዩ ቻይናን እጅግ በማስቆጣቱ የዲፕሎማሲ እሰጥ አገባም ቀስቅሷል። በቤጂንግ እና በዩናይትድ ስቴትስ መካከል የቴክኖሎጂ ጦርነት ሊያስነሳ ይችላልም የሚል ስጋትንም ቀስቅሷል። ካናዳ የህዋዊን የፋይናንስ ዋና ስራ አስኪያጇን የኩባንያው መስራች ሴት ልጅ ሜንግ ዋንጁን በአሜሪካ ጥያቄ ያሰረቻት ባለፈው እንደ አውሮፓውያን አቆጣጠር በ2018 ዓ.ም ሲሆን እርምጃው ቻይናን አስደንግጧታል። የቻይና የቴክኖሎጂ ሀያል የመሆን ምኞት መገለጫ የሆነው ህዋዊ ዩናይትድ ስቴትስ በደህንነት ጠንቅነት ለአመታት ስትመለከተው ቆይታለች። ቤጂንግ የሜንግ ዋንጁን መታሰር እርምጃዬን ለመግታት የሚደረግ ሙከራ ነው ባይነች። የ47 ዓመቷ ሜንክ ኩባንያው ኢራን ውስጥ ስለማይካሄደው ተግባር ለባንኮች የተጨመረበረ መረጃ ሰጥቷል ብላ ዋሽንግተን ወንጅላቸዋለች። በዋስ የተለቀቁትና ቫንኩቨር ውስጥ የሚኖሩት ሜንክ ወንጀላውን አስተባብለዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ነው።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ መሰማቱን ይቀጥላል። በፌስቡክ በበይነ መረብ ገጻችን እንዲሁም ከመደበኛ የአሜሪካ ድምፅ ራዲዮ ሞገዶች መገናኛዎች ላይ በመሰማት እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። ቀዳሚው ዘገባ የዘንድሮው ጥምቀት በዓል በድምቀት ከተከበረባቸው ከተሞች አንዷ ወደ ሆነችው ደሴ ይወስደናል። በደሴ ከተማ የሚገኘው የአገር ግዛት ሰፈር ተወላጆች ያቋቋሙት የአገር ግዛት በጎ አድራጎት ልማት ማህበር ጥምቀትን በሰናይ ተግባራት አከብረዋል። መስፍን አራጌ።
ትናንትን ያሻገሩ አባቶች፣ ዘመንን ያነጹ እናቶች፣ በጉብዝናቸው ዘመን ያቆሟት ሀገር በደሴ ከተማ የተቋቋመው የአገር ግዛት በጎ አድራጎት ማህበር ለጥምቀት ያለውን ቀሚስ ይበጣጠስ እንዲሉ ለዛሬ ላበቁን እናቶችና አባቶች የማይሆን ጉልበትና እውቀት የለም ብለዋል የማህበሩ አባላት። እናም ጥምቀትን በልዩ ቁም ነገር አሳልፈዋል። ከዛሬ 7 ዓመታት በፊት ነው በዓልን ከወዳጅ ዘመዶቻቸው ጋር ለማሳለፍ ከኢትዮጵያ የተለያዩ ክፍሎች የመጡ የአገር ግዛት ሰፈር ተወላጆች ያልጠበቁት ጠበቃቸው። እናም የዛሬው የበጎ አድራጎትና ልማት ማህበር ተጠነሰሰ። የማህበሩ ምክትል ሊቀመንበር ፍቅሩ ትልቄ፣
በአንድ ወቅት ለጥምቀት ደሴ ስንመጣ በፊት እናቶቻችን እኛ እንግዲህ እዛ ተወልደን ያደግነው መንገድ ላይ ወድቀው ለጥምቀት በዓል ስንመጣ በአጋጣሚ ስናያቸው እናቶቻችን ናቸው ያሳደጉን ናቸው። እነዚህም በማየታችን በጣም አዘን። በአጋጣሚ መተን ስናይ በጣም ከሚገባ በላይ ነው ሀዘን የተሰማን። ምን እናድርግ ብለን እጃችን ላይ የነበረችን ብር ሰጥተን እዛው ማህበር ፈጥረን አዲስ አበባም እዚህም ያሉትን ውጭም ያሉትን እነከሌ እናቶቻችን እንዲህ አይነት አደጋ ላይ ወድቀዋል፣ ጎዳና ወጥተዋል የጓደኞቻችን እናቶችና እንርዳ ተባብለን ያንን ብር በማስተባበር ይሄንን ነገር ጀመር። እግዚአብሔርም ረዳን። አሜሪካ የሚኖሩትም ካናዳ የሚኖሩ አብሮ አደግ ጓደኞቻችን አሉ፣ አዲስ አበባ የሚገኙ እዚህም ደሴ አብሮ አደግ በዛን ጊዜ የነበርን ሰዎች ገንዘብ በማስተባበር 200 ብርም 300 ብርም በየወሩ ለ41 አረጋውያን እየሰጠን ነው።
ጊዜው ረዘመና እድሜ ተረሳኝ ይላሉ ወይዘሮ አለሚቱ ሸቱ። እንደ ሰው ወግ ማዕረግ ደርሷቸው ቤታቸው በልጅ በረከት ተሞልቶ ወደ በረሃ ኑሯቸውን ያደርጋሉ። እዚያ ግን ደስታቸው አልዘለቀም። ሀዘን አከታትሎ ጎዳቸው። ጧሪ ቀባሪ ደጋፊ
ለ30 አመት አንድ አመት ይቀረው ሞተ። አራት ማለት ነው
አራት ልጅ
የቀበርኩ ጊዜና ማን ይጦረኛል ማን ይቀብረኛል እንግዲህ መሞት ነው አለብኝ የሞት እድል እንጂ ያላለኝም ብዬ ተቀመጥኩ።
የእስልምና እምነት ተከታያ ወይዘሮ ፋጤ መኮንንም ከአጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በአካባቢው መኖራቸውን ይናገራሉ። የዘር ሐረጌ ከንግስት ዘውዲቱ ይቀዳል የሚሉት የእድሜ ባለጸጋዋ ልጆቻቸውንና የልጅ ልጆቻቸውን በሞት ተነጥቀው
ሀርነስ መሃጂ ወንጅም ነበር እዛው ሞተ። ሲያስይ የሞተ ነባባ መጣች ዝ በክፍለ ሀገር ነበር ዙ ሶስት ወለዱ ሶስቱም ልጆቹ የመነን ግቢ ዝክ አለቁ። አገር መስል የበላሁም የለበስኩም እንደ ሰው የተጫወኩ ተቀምጫለሁ። ሞቱን ረስቼ እርሜ እንፈልጋለሁ። ልጆቼ ሞቱ እንደ ልጆች ሆነው ላሉ
የምትክ የሚሏቸውን የማህበሩን አባላት በአካባቢው አገላለጽ ሀያታቸው ይርዘም ሲሉ እንባና ምርቃን በተቀላቀለበት ድምጽ ያመሰግናሉ። እድሜያቸው ይርዘም እንደማለት ነው። እነዚህ ሆም በሚል ነው ማህበሩ የተቋቋመው። የማህበሩ ሊቀመንበር አህመድ መሐመድ የረዳ ነው እኛንም ጭምር ነው የሚል አቋም አላቸው።
ይህ ማህበር በሚቋቋምበት ጊዜ የአካባቢያችን አረጋውያን እኛንም ጭምር ያሳደጉ ልጆቻቸው ለሀገር አንድነት ለሀገር ነጻነት ጦር ግንባር የተዋደቁ በልዩ ልዩ ፖለቲካ ድርጅት በኢሃፓ በመሳሰሉት የሞቱባቸው በአሁኑ ሰዓት ባዶ ቤት ብቻ ይዘው የሚላስ የሚቀመስ የሌላቸውን በመምረጥ እነዚህ ሰዎች ተርበው ወደ መንገድ ከመውጣታቸው በፊት አቅም በፈቀደ መሰረት ለመርዳት የተቋቋመ ማህበር። በጦር ግንባርና ለሀገር አንድነት የተሰዉት ልጆቻቸው በሙሉ የኛ ጓደኞች ናቸው። እኛም ሁሉ በዚህ ሁሉ ተሳትፈን እንደ ድል ሆኖ የተረፍን ነው እንጂ ይሄንን እኛንም እንደ መርዳት ነው።
ድጋፉ በብሔር የተከለለ በእምነት የታጠረ አይደለም። እንደነሱ ያኖሯቸውም ያነጿቸውም ሁለት እውነታዎች ናቸው፣ ኢትዮጵያዊነትና ሰውነት።
እዚህ ውስጥ አሁን በምናይበት ጊዜ አማራዎች አሉ፣ ትግሬዎች አሉ፣ አገዎች አሉ። ይሄ ማለት ብሔረሰብ ሳንለይ የተቋቋመ ሃይማኖትን በሚመለከትም ወሎን ምንም ጥያቄ ውስጥ ደሴን ጥያቄ ውስጥ ባናስገባውም ሙስሊሞች አሉ፣ ክርስቲያኖች አሉ፣ ፕሮቴስታንት አሉ።
ዛሬም ለ41 ሰዎች የገንዘብና የአልባሳት ድጋፍ እንዲሁም የምሳ ግብዣ ተደርጎላቸዋል። በተበጣጠሰ ሁኔታ የሚደረገው ድጋፍ ዘላ ዘላቂ መፍትሄ የማያስገኝ በመሆኑ ማህበሩ ከከተማ አስተዳደሩ ባገኘው መሬት ላይ የተለያዩ የገቢ ማስገኛ ፕሮጀክቶችን ጀምሯል። ዛሬም አንዱን አስመርቋል።
እኛ በሶስት ፌዝ ነው የህዝብ ሻወር፣ ሽንት ቤት፣ መናፈሻ፣ ዳቦ ቤት፣ ከብትርባታ ነው። የመጀመሪያው በከተማ ይሄ ነው የሚባል መታጠቢያ ቤትና መጸዳጃ ቤት ባለመኖሩ ቅድሚያ በመስጠት ይሄንን ሰርተናል። አሁን የመጀመሪያ ፌዛችን 15 ሻወርና 5 መጸዳጃ ሲሆን በዛሬው ቀን የምናስመርቀው 10 ሻወር ነው። 5ቱ ሻወርና መጸዳጃ በዚህ በአጭር ጊዜ ውስጥ ይጠናቀቃል። ለህብረተሰቡ አገልግሎት እንሰጣለን። በዚህ ስራ የሚስተማሩት ወጣቶች ይረዳሉ። ወጣቶቹ እየሰሩ በሚያገኙ ገቢ ደግሞ እነዚህን አረጋውያን በዓልን ጠብቀን ከበጎ አድራጎት እየለመን መስጠቱን አቁመን አነሰም አደገም ለቡና መግዣም ቢሆን በወር በፔሮል የተወሰነ ክፍያ እንዲሰጣቸው ለማድረግ ነው።
ለገቢ ማስገኛ ፕሮጀክቱ ከ430 ሺህ ብር በላይ ወጪ መውጣቱ ታውቋል። በምርቃን ስነ ስርዓቱ ላይ የተገኙት የከተማዋ ከንቲባ አበበ ገብረ መስቀል የማህበሩን ትጋት አድንቀው በትንሽ ስንደጋገፍ በትልቁ እንተሳሰባለን ብለዋል።
በጣም ሊበረታታና ሌሎችም አካባቢዎች ከዚህ በላይ ተሞክሮውን ሊወስዱት ሊያሰፉት የሚችሉት ነው። ጧሪና ቀባሪ የላቸውን ሰዎች ለመርዳት የሚደረገው ጥረት እጅግ የሚያስመሰግን ነው። መንግስትም እነዚህን ቦታዎች በተለይ ይሄን አካባቢ በተቻላቅም የጠየቁትን ጥያቄዎች ህግና መመሪያ በሚፈቅደው መሰረት ለመመለስ ዝግጁ መሆኑን አበስራለሁ።
በከተማዋ ምንም አይነት የህዝብ መጸዳጃ ቤት አለመኖሩን ያረጋገጡት ከንቲባው የማህበሩ ጅምር ከተማ አስተዳደሩ በዚህ ዘርፍ በስፋት እንዲንቀሳቀስ መነቃቃት ይፈጥርለታል ብለዋል። በዓለ ጥምቀቱ ከከተራው ዕለት ጀምሮ በሰላማዊ መንገድ እንዲካሄድ ላስቻሉት የከተማዋ ምዕመን ምስጋናቸውንም አቀርበዋል። መልካም ጥምቀት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገበው እናመሰግናለን። በነገራችን ላይ አድማጮች፣ በሌሎች የኢትዮጵያ ከተሞች የነበረውን አከባበር ከምሽቱ 3 ሰዓት በኋላ በሚኖረን መሰናዶ ላይ እናስደምጣለን። ለመሆኑ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓሉን እንዴት አሳለፉት? በዚህ ዩናይትድ ስቴትስ ሎስ አንጀለስ ከተማ በዓሉን ሲያከብሩ ያገኛቸውን ኢትዮጵያውያንና ትውልደ ኢትዮጵያውያን ዘጋቢያችን ዳንኤል አርገው አነጋግሯቸዋል። እንደሚከተለው ይደመጣል።
እኔ አቢባላለሁ። አሁን በሎስ አንጀለስ የኢትዮጵያን ጥምቀት በዓል እያከበርን ያለ ነው። በዓሉ ድባቡ በጣም ደስ ይላል። ሁሉም ሰው የሀበሻ ቀሚስ ለብሶ የሀገር ባህል ህፃኑም ትልቁም በቃ ልክ እንደ ኢትዮጵያ አይነት ባህል ደስ የሚል የኢትዮጵያ አይነት ስሜት ባለው በዓል ነው እያከበርን ያለ ነው። በጣም ደስ ይላል። ስሜ ኤልሳቤት ይባላለሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ሎስ አንጀለስ ካሊፎርኒያ ጥምቀቱ በጣም የደመቀ ባህሉን እንደጠበቀ ነው። በጣም ደስ ከሚለው ነገር ምንም አይነት ልዩነት ሳይኖር ሁላችንም በአንድ ላይ በፍቅር እያከበረን እንገኛለን። ባህል ድባቡ በጣም ያምራል፣ ያስቀናል። በተገኘው በነበርኩ ያስብላል።
ሎስ አንጀለስ የጥምቀት በዓል ላይ ይገኛለሁ። እንኳን ለሁሉ ኢትዮጵያውያን ለዓለም በሙሉ በሰላም ለጥምቀት በዓል አደረሳችሁ።
ስሜ ብሩክ መርሻ እባላለሁ። ጥምቀት በዓልን በጥሩ ሁኔታ እያሳለፍን ነው። እንኳን አደረሳችሁ ለመላው ኢትዮጵያ መልካም የጥምቀት በዓል።
የዘንድሮ በዓል በጣም ልዩና ደማቅ ነበረ። ውበቱም አንድነቱም ሁሉም በተጠናከረበት መልኩ እኛ ከጠበቅነው በላይ እግዚአብሔር ባወቀ በጣም ልዩና ደማቅ የሆነ ልዩ በዓል ነበር።
ዘማሪ ይልማ እባላለሁ። ዘማሪ ይልማ ኃይሉ። እንግዲህ አመት የጥምቀት በዓል በሎስ አንጀለስ በአንድነት የተከበረበት ጊዜ ነው። ከዚህ በፊት በአንድነት ይከበር ነበር፣ ግን ያን መከፋፈል ችግር ስለነበር ሙሉ አላደረገውም ነበር። በአሁኑ ጊዜ ግን ብዙ አብያተ ክርስቲያናት ቢያንስ 8 አብያተ ክርስቲያናት በአንድ ላይ ሆነው ከብዙ እንደውም ከኢትዮጵያ ሊቀጳጳሳት መጥተው ፋስካይጁ መጥተው ይሄንን ሁሉ ነገር ሆኖ ነው እየተከበረ ያለው እና በጣም ደማቅና ደስ የሚል ጊዜ ነው ያሳለፈው። በእውነት
ሄሉ ይባላለሁ። በየአመቱ በሁለት ቤተ ክርስቲያን በቅድስት ማርያምና በድንግል ማርያም ተራ በደረግ ነበር። አሁን በዚህ አመት በቅድስት ማርያም ለመጨረሻ ጊዜ ይመስለኛል ይሄ የመጨረሻ ነው ተብሎ ነው የተከበረው። በዚህ ላይ ደግሞ ሁሉም ቤተ ክርስቲያናት በአንድነት አሁን ለሁለተኛ ጊዜ በአንድነት ያከበሩበት ጊዜ ነው እና በዚህ በጣም ደስ በሚል ሁኔታ ያየሁት።
ስሜ ከአብ ይባላል። የቅዱስ ራኤል ምዕመን ነኝ። በመጀመሪያ በመላው ዓለም ላሉ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሎስ አንጀለስ ውስጥ በደመቀ ሁኔታ የጥምቀት በዓል እየተከበረ ነው ያለው።
ዳንኤል እናመሰግናለን። ከኢትዮጵያ በተጨማሪ ዛሬ ጥምቀት ባልን ያከበሩ ሀገራት አሉ። ከነሱ መካከል አንዷ ኤርትራ ናት። በኤርትራ የነበረውን አከባበር ብርሃነ በርሄ ካስመራ ያጋራናል።
ለየት ያለ ድባብ አለው። በጣም ደስ የሚል ነገሮች እያየን ነው። ባህላዊ ይዘቱ ስታየው እየተወራረሰ እንደሚመጣ ያለው እስከነዚህ ስናምሾች ልጆቹ ላይ እዚህ የሚቦርቁት የሚጫወቱት ለበዓል ያላቸው ክብር የሚሰጡት ነገር ስታየው በጣም እያደገ እንደሚመጣ ያለው ያሳያል። ከቤተ ክርስቲያን ወጥቶ እዚህ አንድ ቦታ ላይ ከሁሉም ከከተማዋ ጫፍጫፍ ያሉ አካባቢዎች መጥቶ ሰው ሲያከብረው አንድ አደባባይ ቦታ ላይ መስቀልና ጥምቀት ለየት የሚያደርገው ይሄ ነገር ነው ይመስለኛል። ማታገኘው ከውጭ የሚመጣ የቱሪስት አይነት ማታየ የለም። እነሱም ደስ ብሏቸው ፎቶ ሲያነሱና ለሀገሪቷ ለቱሪዝም ያለው እድገት በጣም ከፍተኛ ነው ብዬ አስባለሁ። እኔ
እንኳን አባበሰን ቆንጆ በዓል ነው። በጣም ደስ የሚል ድባብ ነው ያለው። ቆንጆ ነው በዓል፣ ደስ ይላል በጣም። በተለይ መስቀልና ጥምቀት እዚህ አካባቢ ስለሚከበር እዚህ አደባባይ ላይ ቱሪስት ይስባል ብዬ አስባለሁ። በጣም ቆንጆ ነው። ለሁሉም ቤተሰቤ፣ ባለቤቴ፣ ልጆቼ፣ ኢትዮጵያና ለኤርትራ ሕዝብ ሮስ በዓል ጥምቀት እንዲሆን እመኛለሁ።
አድማጮች፣ ተጨማሪ የጥምቀት በዓልን አከባበር የሚመለከቱ መሰናዶዎች ከሶስት ሰዓት በኋላ በሚኖረው መሰናዶ እንደሚደመጡ ለመናገር እንወዳለን። አሁን ከበዓሉ ወጣ ወዳሉ ጉዳዮች እንሻገር። ዛሬ በዚህ በዩናይትድ ስቴትስ ስሙ ሲዘከር ሲወሳ የሚውል የሰብአዊ መብት ተሟጋችና የነጻነት ተፋላሚ አለ። ስለዚያ ሰውና ስለ ዛሬው ልዩ ቀን ሰለሞን አባተ ጥቂት ይነግረናል።
ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግስት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሶስተኛው ሰኞ ነው። በ1963 ዓመተ ምህረት በአውሮፓውያኑ አቆጣጠር፣ በኢትዮጵያ በ1955 ዓመተ ምህረት ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚገመት 1963 ወይም ነሐሴ 22 1955 ዓ.ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ200,000 እስከ 300,000 የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው 3/4 ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነጻነትና የእኩልነት ሐሳብ አራማጅ ነጮችና ሌላም ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። We shall overcome, እናሸንፋለን በአውሮፓውያኑ አቆጣጠር ከ1955 እስከ 1968 ዓመተ ምህረት ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር እንደ መለያ ዝማሬ ነበር። We shall overcome ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታል። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ስር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንጻ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል ንግግራቸውን አደረጉ። I have a dream
that my four little children will one day live in a nation where they will not be judged by the color of their skin but by the content of their character.
አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር አንድ ቀን እንዲኖሩ ይታየኛል።
ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እንለካ ጥያቄ የፖለቲካና የነጻነት ጥያቄ ፕሬዝደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ስልጣን እንታጭ እንሾም አልነበረም። ድምጽ መስጠት ይፈቀድልን ነበር። ሥራ በችሎታችን ይሰጠን ነበር። የጥቁሮች ጥያቄ እነሆ በአሜሪካ ምድር በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ሁለት ጊዜ ቃለ መሐላ ፈጸመ። ለዚህ ይችላል ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15929 ዓመተ ምህረት በደቡብ አትላንታ ጆርጂያ ተወልደው ሚያዚያ 4968 ዓመተ ምህረት በ39 ዓመት እድሜያቸው በነፍሰ ገዳይ ጥይት ሜምፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር።
Every hill and mountain shall be made low, the rough places will be made plain, and the crooked places will be made straight, and the glory of the Lord shall be revealed, and all flesh shall see it together.
አንድ ቀን ያንዳንዱ ሸለቆ ከፍ ይላል፣ ያንዳንዱ ተራራና ኮረብታም ዝቅ ይላል፣ ጠማማውም ሁሉ ይቃናና ስርጓጡም ሜዳ ይሆንና እናም የእግዚአብሔር ክብር ይገለጥና ሥጋ ለባሹ ሁሉ በአንድነት ሲመለከት ይታየኛል። ህልም አለኝ፣ ወደ ደቡብም ይህን እምነት ይዤ መለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን።
We will be able to hew out of the mountain of despair a stone of hope.
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓመተ ምህረት የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓመተ ምህረት ከሞቱ በኋላ የፕሬዝዳንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓመተ ምህረት የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዝዳንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው በመጀመሪያው የአሜሪካ ጥቁር ፕሬዝዳንት ባራክ ኦባማ ተመርቆ ለሕዝብ እይታ ክፍት ሆኗል።
አድማጮቻችን አሁን ደግሞ መሰንበቻውን ይስሙ ስፖርታዊ ጉዳዮችን የምናነሳሳበት ሰዓት ላይ ደርሰናል። አብሮኝ የአሜሪካ ድምጽ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ ይገኛል። ግርማቸው እንዴት አመሸ?
እግዚአብሔር ይመስገን እንደምን አመሸ አጣሙ?
ግርማቸው በያዝነው አመት ከሚጠበቁ ሴቶችን ከሚመለከቱ ዓለም አቀፍ የስፖርት ክንዋኔዎች አንዱ እድሜያቸው ከ20 አመት በታች ሆኑ ሴቶች ዓለም ዋንጫ ነው። ኮስታሪካና ፓናማ በሚያዘጋጁት በዚህ ጨዋታ ላይ ለመሳተፍ የቅድመ ማጣሪያ ጨዋታዎችን ያደረገው የኢትዮጵያ ሴቶች ቡድን ብሩንዲ ቡጁምብራ ላይ ድል ቀንቶታል። ይሄ ድል ስለ ኢትዮጵያ ሴቶች እግር ኳስ ስፖርት የሚነግረን ነገር ይኖረው ይሆን?
ሀብታሙ፣ የኮስታሪካውና ፓናማ የሴቶች የ20 አመት በታች የእግር ኳስ ዓለም ዋንጫ በ16 ሀገራት መካከለ የሚካሄድ ነው። ከአፍሪካ ደግሞ የሚሳተፉት ሁለት ሀገራት ብቻ ናቸው በቀጥታ ማለት ነው። ለዚህም የማጣሪያ ጨዋታዎቹ ተጀምረዋል። እስካሁን እንግዲህ የቅድመ ማጣሪያ ጨዋታዎች ናቸው እየተደረገ ያሉት። እነሱም የቅድመ ማጣሪያ የመጀመሪያ ጨዋታዎች ናቸው። የዓለም ዋንጫው ላይ ለመድረስ ግን ቢያንስ አራት ዙሮችን የቅድመ ማጣሪያውን ጨምሮ ማለፍን ይጠይቃል። የኢትዮጵያ ሴቶች ከ20 አመት በታች ብሔራዊ ቡድንም ባለፉት ሳምንታት በኢትዮጵያ ሆቴል መሰረቱን አድርጎ ልምምድ ሲያደርግ ቆይቷል። የወዳጅነት ጨዋታዎችን ከተለያዩ ቡድኖች ጋር ሁለት የወዳጅነት ጨዋታዎችን አድርጓል። እንግዲህ በአሰልጣኝ ፍሬው ኃይለ ገብርኤል የሚመራው ይህ ቡድን ብዙዎችን ያስደነቀ ውጤት ነው ያስመዘገበው። ምክንያቱም ከሀገር ውጪ ወጥቶ አምስት ጎሎችን አስቆጥሮ ምንም ሳይቆጠርበት መመለስ የሚተለመድ አይደለም በኢትዮጵያ እግር ኳስ ውስጥና ይሄ እንደ ትልቅ ውጤት የሚታይ ነው። ከባዱ ፈተና የሚሆነው ግን ሁሌም ከድሎች ጋር ተያይዞ የሚመጣው የእግር ኳሱ ተሻሽሏል፣ የሴቶች እግር ኳስ ትልቅ ደረጃ ደርሷል የሚለው አንድምታ ነው። እና ይሄ በእኔ እምነት የተሳሳተ እይታ ነው። የሴቶች እግር ኳስ ገና ጅማሮ ላይ ነው ያለው፣ በዓለምም በኢትዮጵያ ደግሞ በተለይ ገና ጅማሮ ላይ ነው ያለው። ውድድሮቹ እየተካሄዱ ያሉትም በአንደኛ ዲቪዚዮን እና ሁለተኛ ዲቪዚዮን በሚል የፕሪሚየር ሊጉ ተከፍሎ ውድድሮቹ እየተካሄዱ ያሉትም እንደ ውድድሮች እየተደረጉ ነው ለሚል እንጂ በትክክል ታስቦባቸው የሚደረጉ አይመስሉም። በቂ ትኩረትም አይሰጣቸውም ከፌዴሬሽኑ ከሚያወዳድረው አካል ከክለቦችም ያን ያክል ትኩረት የሚሰጠው አይደለም። ነገር ግን ተጫዋቾቹ አብዛኞቹ በራሳቸው የግል ጥረት እዚህ የደረሱ ናቸው። እግር ኳስ ፌዴሬሽኑ ድረገጽ አሰልጣኙ ፍሬው ኃይለ ገብርኤል እንደተናገሩት ከሆነ ውጤት እንዲመጣ ከተፈለገ ከመፈራራት ይልቅ መከባበር ትልቁን ድርሻ ይወስዳል ብለዋል። ከድሉ በኋላ በሰጡት አስተያየት በሴቶች እግር ኳስ ብቻ ሳይሆን በሁሉም እግር ኳስ ደግሞ ይሄ እጅግ የሚያስፈልግ ነገር ይመስላል።
በ በሳምንቱ መገባደጃ በዩናይትድ ስቴትስ ቴክሳስ ግዛት በተደረገው የቼቭሮን ሂውስተን ማራቶን ኢትዮጵያን አትሌቶች በወንዶችም በሴቶችም ዘርፍ ባለድል ሆነዋል። በወንዶች ከልክሌ ገዛኸኝና ቦንሳዲዳ አንደኛና ሁለተኛ ሲወጡ ኤርትራዊው አማኑኤል መሰለ የሶስተኛ ደረጃን ይዟል። በሴቶች አስካለ መራች አንደኛ፣ ብሩክታዊት ደገፋ ሁለተኛ ወጥተዋል። ካናዳዊቷ ማሊንዴ ኤልሞር የሶስተኛ ደረጃን ይዛለች። ግርማቸው አንድ ተጨማሪ ጉዳይ እናንሳ። የአፍሪካ ትልቁ የእግር ኳስ አውድማ የአፍሪካ እግር ኳስ ኮንፌዴሬሽን ጨዋታዎች መደረጃ ጊዜ እንደተለወጠ ተሰምቷል። የዚህ ምክንያቱ ምንድነው?
ሀብታሙ፣ የአፍሪካ እግር ኳስ ኮንፌዴሬሽን የአፍሪካ ዋንጫ በተለምዶ ከመካሄድበት የጥር ወር ወደ ሰኔ ወር እንዲቀየር ከዚህ በፊት መወሰኑ ይታወሳል። ባለፈው በግብጽ የተካሄደው የአፍሪካ ዋንጫ ለመጀመሪያ ጊዜ በሰኔ ወር የተካሄደ የአፍሪካ ዋንጫ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ይህንን ያደረገው በገበያ ምክንያቶች ተገፋፍቶ እንደሆነ በተደጋጋሚ ሲናገር ነበር። ምክንያቱም የውድድር ዘመን መሃል ላይ በጥር ወር የአፍሪካ ዋንጫን ማካሄድ ብዙ የቴሌቪዥን ተከታታይ አያስገኝም። ምክንያቱም የአውሮፓ ክለቦች በውድድር ላይ ስለሚሆኑ በመላው ዓለም ያሉ የእግር ኳስ ተከታታዮች የክለብ እግር ኳስን ማየት ነው የሚመርጡት በሚል መቀየሩ ይታወሳል። አሁን ግን ወደ ተለመደው ጊዜ እንዲመለስ የካሜሩን እግር ኳስ ፌዴሬሽን በጠየቀው መሰረት ወደ ጥር ወር ተመልሷል። የሚቀጥለው የአፍሪካ ዋንጫ የሚካሄደው በአውሮፓውያኑ አቆጣጠር በ2021 በጥር ወር ይሆናል ማለት ነው።
የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ እናመሰግናለን። ደናምሽ።
አመሰግናለሁ ሀብታሙ፣ መልካም ምሽት ይሁንልን።
እናመሰግናለን። የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል አላኩልን። አብታሙ ስዩም ሳስተናግዳችሁ ነበር። የዛሬው እንግዲህ የድምፅ መሐንዲሳችን ኤልያስ አስማረ ነበረ። ከቲያን ደግሞ የድምፅ ሌላኛ መሐንዲሳችን ነበረች። ደናደሩ በምሽቱ ከሶስት ሰዓት ጀምሮ በሚኖረው ዝግጅት ደግሞ መሰል የበዓል ዝግጅቶችን ትሰማላችሁ። ለአሁኑ ምስክናበት መልካም ጊዜ
ton radio ne vioe saganta fan oromoti radio ne vioe saganta fan oromo uta taaji matat kelgal saati le mawra ka saati sadit metr ba sane debersun ayu jelkam ma folente sanaga ya amajin diddam ba khumla ma fidda ma kesi radio ne vioe saganta fan oromoti nail